Tabata Numa, Nagan Nubula, Saganta Fana Maratitana Sora Lafayette. The Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኞ ነሐሴ 19 2012 ዓመተ ምህረት ስርጭታችን ጀመረ። United States Republican Party ብሔራዊ ጉባኤ.
The radical left will demand that he appoints super radical left.
ጽንፈረገጡ ግራ ክንፍ አቋም አቀንቃኞች የለየላቸውን ግራ ክንፍ ጽንፍ ያዙ እብድ ያሉ ዳኞችን ለጠቅላይ ፍርድ ቤት ካልሾም ክብለው ይይዟቸዋል። ያኔ የአሜሪካ ህልማችሁ አለቀለት ማለት ነው።
ፕሬዚደንት ዶናልድ ትራምፕ ስለተፎካካሪያቸው ጆ ባይደን ከተናገሩት የተቀነጨበ ነው። በአብይ ርዕስ ዘገባ ይዘናል። ስርጭታችን አየር ላይ እንደዋለ በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ታገኙናላችሁ። ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን፣ የምሽቱ አስተናጋጃችሁ ሰለሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ቻችን ዜናውን ማሰማችሁ አዳነች ሳዬ ነኝ። ጠቅላይ ሚኒስትር አብይ አህመድ ሱዳን ተጉዘው ከጠቅላይ ሚኒስትር አብደላ ሐምዶክ ጋር በሁለትዮሽ ግንኙነት ላይ ውይይት ማካሄዳቸውን የኢትዮጵያ ቴሌቪዥን ገልጿል። ታላቁ የህዳሴ ግድብ ለኢትዮጵያ ብቻ ሳይሆን ለተፋሰስ ሀገራትም አስተዋጽኦ ከፍተኛ እንደሆነ ጠቅላይ ሚኒስትር አብይ አህመድ ለሱዳን አቻቸው መግለጻቸው ተዘግቧል። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ በበኩላቸው በህዳሴው ግድብ ዙሪያ የሚደረጉ ድርድሮች በቴክኒካል ውይይቶች እንደሚፈቱ እምነታቸውን ገልጿል ተብሏል። ኢትዮጵያ በአባይ ወንዝ ላይ የመልማት ፍላጎቷን ሱዳን እንደምታከብርና እንደምትደግፍ አብደላ ሐምዶክ በውይይታቸው እንደገለጹ ታውቋል። በተጨማሪም ሁለቱ ሀገራት በሚያዋስኗቸው ድንበሮች ላይ የሁለቱ ሀገራት መሪዎች በውይይት ለመፍታት መግባባት ላይ ተደርሷል ተብሏል። መሪዎቹ በተለይ በቀጠናዊ ጉዳዮችና የሁለቱን ሀገራት ግንኙነት በሚያጠናክሩ ጉዳዮች ላይ መወያየታቸው ተገልጿል። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው በታሪክ የተሳሰረው ግንኙነታችን የማይፈርስ ነው ያሉ ሲሆን በዛሬው የካርቱም ውይይት ኢትዮጵያ ከሱዳን ጋር ያላትን አጋርነት ለጠቅላይ ሚኒስትር አብደላ ሐምዶክ በድጋሚ እንዳረጋገጡላቸው ተዘግቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ ሱዳን ገብቷል። የትራምፕ አስተዳደር የአረብ ሀገሮች ለእስራኤል ዕውቅና እንዲሰጡ እየገፋ ባለበት ወቅት ነው ፖምፔዮ ሱዳንን የጎበኙት። የውጭ ጉዳይ ሚኒስትሩ ከሱዳን ጠቅላይ ሚኒስትር አብደላ ሐምዶክና ከሉዓላዊው መማክርት ዋና ሊቀመንበር አብደልፋታህ ኤል ቡርሃን ጋር ተገናኝተው ይነጋገራሉ። የአሜሪካ ድምፅ ዘጋቢ ኒክ ቻንግን ዘገባ ስምንሽ በቆየ ታቀርበዋለች።
የትራምፕ አስተዳደር የአረብ ሀገራት ከእስራኤል ጋር ያላቸውን ግንኙነት መልካም ለማድረግ ግፊት እያደረጉ ባሉበት ወቅት የአሜሪካው የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በዛሬው ዕለት ሱዳን ገብተዋል። ፖምፔዮ በሱዳን ቆይታቸው ከጠቅላይ ሚኒስትር አብደላ ሐምዶክና የሉዓላዊ መማክርት ሊቀመንበር ጀነራል አብደልፈታህ አልቡርሃን ጋር ይገናኛሉ። ሱዳን ከእስራኤል ጋር ከሚኖራት ግንኙነት በተጨማሪ አሜሪካ ለሱዳን የሽግግር መንግስት የምታደርገውን ድጋፍ በመትቀጥልበት ሁኔታ ላይም እንደሚወያዩ የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ አስታውቋል። የሱዳኑ ጠቅላይ ሚኒስትር ሐምዶክ ወደ ስልጣን የመጡት ከ30 አመት በላይ ስልጣን ላይ የቆዩት የቀድሞ ፕሬዝዳንት ኦማር አልበሽር በደረሰባቸው ተቃውሞ ከስልጣን ከወረዱ በኋላ ባለፈው አመት ነሐሴ ላይ ነው። ፖምፔዮ ሰኞ ዕለት ጉብኝታቸውን ከእስራኤል በጀመሩበት ወቅት ከጠቅላይ ሚኒስትር ቤንጃሚን ኔትናሁ ጋር ተገናኝተዋል። በወቅቱ ባደረጉት ንግግርም አሜሪካ ከተባበሩት አረብ ኤምሬትስ ጋር ያላትን የመሳሪያ ልውውጥ ስምምነት በመጠቀም በመካከለኛው ምስራቅ የእስራኤል ወታደራዊ የበላይነት እንዲጠበቅ እንደምትጥር ተናግረዋል። አሜሪካ ለእስራኤል ወታደራዊ ቴክኖሎጂና ስልታዊ ድጋፎችን የማድረግ የህግ አስገዳጅነት አለባት፣ ያንን ማክበራችንን እንቀጥላለንም ብለዋል። ፖምፔዮ አክለው አሜሪካ ከተባበሩት አረብ ኤምሬትስ ጋር በጸጥታ ጉዳዮች ላይ ከ20 አመት በላይ አብራ መስራቷንና ወታደራዊ ድጋፍ እንደምታደርግም ገልጸዋል። ፖምፔዮ በመጪው ቀናት ወደ ባህሬንና የተባበሩት አረብ ኤምሬትስ እንደሚጓዙና የቀጠናው የጸጥታ ጉዳይ እንዲሁም እስራኤል በአካባቢው ካሉ አረብ ሀገራት ጋር ያላት ግንኙነት የሚጠናከርበት ጉዳይ የመወያያ አጀንዳቸው እንደሚሆን ተገልጿል።
የማሊን የሽግግር መንግስት አወቃቀርን አስመልክቶ በወታደራዊ መፈንቅለ መንግስት መሪዎችና በምዕራብ አፍሪካ ሸምጋዮች መካከል ለሶስት ቀናት ሲካሄድ የቆየው ንግግር ስምምነት ላይ ለመድረስ አልቻለም። የምዕራብ አፍሪካ ኢኮኖሚ ማህበረሰብ ሸምጋይ ቡድን መሪ የቀድሞው የናይጄሪያ ፕሬዝዳንት ጉድላክ ጆናታን ከማሊ ፕሬዝዳንት ቡባካር ከይታ ጋር ለመነጋገር እንደተፈቀደላቸው ትላንት ተናግረው ነበር። ፕሬዝዳንቱ ባለፈው ሳምንት ከስልጣን እንደሚወርዱ ካስታወቁበት ጊዜ አንስቶ በመፈንቅለ መንግስት መሪዎቹ ቁጥጥር ስር ይገኛሉ። ከይታ ከስልጣን አልተወገድኩም፣ ወደ ስልጣን መመለስም አልፈልግም፣ በፍጥነት በዲሞክራሲያዊ መንገድ ወደ ተመረጠ መንግስት እንድንመለስ ነው የምፈልገው ማለታቸውን ጆናታን ጠቁመዋል። ጆናታን በተናገሩት መሰረት በምዕራብ አፍሪካ ኢኮኖሚ ማህበረሰብ መልክተኞችና ህዝብን የማዳን ብሔራዊ ኮሚቴ የሚል ስያሜ ባላቸው የመፈንቅለ መንግስቱ መሪዎች መካከል በተለያዩ ነጥቦች ላይ ስምምነት አድርገዋል። ባልተስማሙባቸው ነጥቦች ላይ ደግሞ ወታደሮቹ እንዲያስቡባቸው ልዑካኑ ጠይቀዋል። የመፈንቅለ መንግስቱ መሪዎች ቃል አቀባይ ሜጀር ኮሎኔል እስማኤል ዋጊው የኢኮዋስ መሪዎች የሽግግሩ መንግስት አወቃቀር ላይ ሀሳባቸውን ሰጥቷል። ስለ ሽግግሩ መንግስት አመሰራረት የመጨረሻ ውሳኔ የሚሰጡት ግን የሀገሪቱ ተወላጆች ናቸው ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ኬንያ ውስጥ የኮሮና ቫይረስ መዛመትን ለመቆጣጠር ሲባል ሰዎች በቤታቸው አካባቢ እንዲወሰኑ ከተገደቡበት ጊዜ ወዲህ በልጃገረዶች ላይ አስገድዶ የመድፈርና የወሲብ በደል የመፈጸም ተግባር እየጨመረ መሄዱን የሀገሪቱ ባለስልጣኖችና የረድኤት አገልግሎቶች አስገንዝበዋል። አብዛኛውን ጊዜ እንዲህ አይነቱን በደል የሚፈጽሙትም ዘመዶቻቸው መሆናቸውን ጠቁመዋል። ኬንያ ውስጥ በቫይረሱ ምክንያት ትምህርት ቤቶች ከተዘጉበት ጊዜ አንስቶ ልጆች በቤታቸው አካባቢ በመሆናቸው ሊጠብቋቸው በሚገባ ዘመዶቻቸው ሳይቀር ስለሚደፈሩ አንዳንድ ናይሮቢ ያሉ መሄጃ ያጡ ሴቶች የሚጠለሉባቸው ቦታዎች ከቤተሰቦቻቸው በሸሹ ልጆች እንደተጣበቡ ተገልጿል። የኬንያ የጤና ሚኒስቴር በሀገሪቱ ዙሪያ ቢያንስ 5000 የሚሆኑ ሴቶች የወሲብ ጥቃት እንደተፈጸመባቸው የሚያሳዩ ዘገባዎች እንደደረሱት ገልጿል። ከነሱም 65 ከመቶዎቹ ከ18 ዓመት ዕድሜ በታች መሆናቸውን፣ አብዛኞቹ ደግሞ በድህነት የሚኖሩ እንደሆኑ የሚኒስቴር መስሪያ ቤቱ ተናግሯል። አፍሪካ ውስጥ 47 ሀገሮችን ያቀፈው ቀጠና ከፖሊዮ ወይም ከህፃናት ልምሻ በሽታ ነፃ መሆኑን የሚያሳይ ምስክር ወረቀት ትናንት ማግኘቱ ታውቋል። ፖሊዮን በማስወገድ ተግባር አዝግማ የነበረችው ናይጄሪያ ከበሽታው ነፃ መሆኗ ከታወቀ በኋላ ነው በቀጠና ደረጃ ምስክር ወረቀት የተሰጠው። ለሶስት ተከታታይ ዓመታት ናይጄሪያ ውስጥ የፖሊዮ በሽታ እንዳልተገኘ ተዘግቧል። በሀገሪቱ በፖሊዮ ተይዘው የነበሩት ናይጄሪያውያን አሁንም ተግዳሮቶች ባይለዩቸውም ሀገራቸው ከበሽታው ነፃ መሆኗ እንዳስደሰታቸው ገልጿል። በደስታ እያከበሩት መሆኑ ተዘግቧል። በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ፖሊሲ ካለፉት 4 ዓመታት ወዲህ ከሞላ ጎደል ሙሉ በሙሉ በፕሬዚደንት ትራምፕ የውጭ ግንኙነት አያያዝ ላይ የተመሰረተ መሆኑ ተገልጿል። አዲስ የንግድ ግንኙነትን በዓለም አቀፍ ድርጅቶች ላይ ያለው ጥርጣሬን በውጭ ሀገራት የተመደቡት ወታደሮች መቀነስን ያካትታል። ሪፑብሊካዊው ፓርቲ በኮሮና ቫይረስ መዛመት ምክንያት በያዝነው ዓመት በዘልማድ የሚያደርገውን አዲስ የድርጅቱ መርሃ ግብርን አልቀየሰም። በተለመደው አሰራር መሰረት የፓርቲውን ራዕይና ፖሊሲን በኦፊሴል የሚያመላክት ነበር። ነገር ግን ሪፑብሊካዊው ፓርቲ ትላንት ሻርለት ሰሜን ካሮላይና ላይ ባደረገው ጉባኤ አዲስ ፕሮግራም ለማውጣት መቻሉን ጠቁመዋል። ሙሉ በሙሉ በትራምፕ አስተዳደር አጀንዳ የተደገፈ መሆኑ አያጠራጥርም ተብሏል። ሌሎች የውጭ ፖሊሲ ግቦቹ የአሜሪካ ወታደሮችን ወደ ሀገራቸው መመለስና በቻይና ላይ መተማመኑን ማቆም የሚሉ መሆናቸውን በትላንቱ ጉባኤው ጠቁሟል። አድማጮች፣ የምሽት ዜናችን እዚህ ላይ ያበቃ። መልካም ምሽት።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ነሐሴ 19 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በዚህ ዓመት ከመስከረም እስከ የካቲት በነበሩት 6 ወራት በከፍተኛ ትምህርት ማዕከላት ውስጥ የተፈጠሩትን ግጭቶች በተመለከተ 54 ገጽ ያለው የጥናት ሪፖርት ወጣ።
በዩኒቨርሲቲዎች ውስጥ ምን ያህል ግጭቶች ተከሰቱ፣ ለምን ተከሰቱ የሚለው ነው ለመዳሰስ የሞከርነው። ግን መሰረታችንን ያደረግነው በሁለተኛ ምንጮች ወይም ከሚዲያዎች ላይ ተመርኩዘን ነው ማለት ነው። ይህንንም ያደረግንበት ዋነኛ ምክንያት የግጭት አዘጋገቦቹ ራሳቸው ምን ይመስላሉ፣ ምን ያህል ሽፋን እያገኙ ነው፣ አብረን መዳሰስ ስለፈለግን ነው ማለት ነው።
የመብቶችና ዲሞክራሲ እድገት ማዕከል ዳይሬክተር አቶ በፍቃዱ ኃይሉ ናቸው የሰማችኋቸው። ይዘናቸዋል በዚህ ምሽት። አሁን የዛሬ የኢትዮጵያና የዓለም ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ሪፐብሊካኖች ለአራት ቀናት የሚዘልቀውን ትናንት የጀመሩትን የፓርቲያቸውን ብሔራዊ ጉባኤ ሰሜን ካሮላይናዋ ሻርለት ከተማ እያካሄዱ ናቸው። በመጪው ምርጫ ፕሬዚደንት ዶናልድ ትራምፕ ለሁለተኛ የስልጣን ዘመን ፓርቲያቸውን ወክለው እንዲወዳደሩም ጉባኤተኞቹ በይፋ ተዋጭተዋል። ዩናይትድ ስቴትስ በኮቪድ-19 ወረርሽኝና በኢኮኖሚ ድቀት ክፉኛ በተጎዳችበት በዚህ ወቅት በሪፐብሊካን ፓርቲው ብሔራዊ ጉባኤ ላይ የቀረቡት ተናጋሪዎች የዴሞክራቲክ ፓርቲው እጩ ጆ ባይደን የተመረጡ እንደሆን ይብሱን የጨለመ ጊዜ ይመጣል ሲሉ አስጠንቅቀዋል። ማይክ ኦሱሊቫን ከሎስ አንጀለስ ያጠናቀረውን ዘገባ ቆንጅታ እየታቀርባለች።
ሰሜን ካሮላይና ቻርለት ከተማ ላይ ቁጥሩ አነስ ባለ ታዳሚ የተከፈተው የሪፐብሊካን ፓርቲው ብሔራዊ ጉባኤ በከፊል በአካል በከፊልም አስቀድሞ በተቀረጹ ንግግሮች ነው የተጀመረው። የፓርቲው ተወካዮች ለፕሬዝዳንት ትራምፕ ድጋፋቸውን አውጀዋል። የሮዳይላንድ ክፍለ ግዛት የፓርቲ ተወካይ ሊያን ሴኒክ አንዷ ነበሩ።
So the biggest little delegation of the state of
የትንሽቱ የሮድ አይላንድ ስቴት ታላቆቹ ልዑካን በኩራት በአንድነት ቆመን 19ን ድምጻችንን ለፕሬዝዳንት ዶናልድ ጄ ትራምፕ ሰጥተናል።
የሻርለቱ ምሽት ፊቱን ወደ ዋሽንግተን ሲያዞር በጉባኤው ላይ የተናገሩት ሁሉ በተከታታይ የፕሬዝዳንት ትራምፕን የኮቪድ-19 ወረርሽኝና የኢኮኖሚ አያያዝ ትክክለኝነት በመናገር ተሟግተውላቸዋል። በዲሞክራቲክ ፓርቲው ብሔራዊ ጉባኤ ላይ እንደታየ ሁሉ በዚህኛውም ጉባኤ አፍሪካውያን አሜሪካውያንና መሰረታቸው ላቲን አሜሪካ የሆኑ አሜሪካውያን ጉልህ ቦታ ይዘው አምሽተዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር የነበሩት ህንዳዊት አሜሪካዊቱ ኒኪ ሄሊ ከተናጋሪዎቹ አንዷ ነበሩ።
The black small business owners who've watched their life's work go up in flames, they matter.
እድሜ ልካቸውን ሰርተው ያገኙት የሥራ ፍሬያቸው አይናቸው እያየ የጋየባቸው ጥቁሮቹ የአነስተኛ ንግድ ባለቤቶች ጉዳት ይገባናል። በየመጫወቻ ሜዳው ላይ በጥይት የተገደሉት ጥቁሮች ልጆችም ህይወት ያገባናል።
ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ኮቪድ-19ን በግንባር እየተዋጉ ያሉ ሰራተኞችን ተቀብለው ሲያነጋግሩ ታይተዋል። ትራምፕ በፕሬዝዳንትነት ያከናወኗቸውን ስራዎች በመዘርዘር ሲያወሱ ለፌደራል ፍርድ ቤቶች ወግ አጥባቂ ዳኞችን መሾማቸውን አስታውሰው ጆ ባይደን ቢሆኑ አያደርጉትም ሲሉ ተደምጠዋል።
The radical left will demand that he appoints super radical left
ጽንፍ የረገጡ ግራ ክንፍ አቋም አቀንቃኞች የለየላቸውን ግራ ክንፍ ጽንፍ የያዙ እብድ ያሉ ዳኞችን ለጠቅላይ ፍርድ ቤት ካልሾም ክብለው ይይዟቸዋል። ያኔ የአሜሪካ ህልማችሁ አለቀለት ማለት ነው።
ዲሞክራቶች ፕሬዝዳንቱን በዚህ በኮቪድ-19 ወረርሽኝ ጊዜ የሀገሪቱን የፖስታ አገልግሎት እንዲጓተት ሊያደርጉ የሚሞክሩት ጆ ባይደንን ሊመርጡ የሚችሉ መራጮችን ድምጽ በማፈን እሳቸው በድጋሚ እንዲመረጡ ለማመቻቸት ነው ብለው ይወነጅሏቸዋል። ትራምፕ በበኩላቸው በፖስታ ቤት በኩል ድምጽ ይሰጥ የሚለው የዲሞክራቶች ሴራ ሲሉ የገለጹት ምርጫውን ለመጭበርበር ሊያጋልጠው ይችላል ሲሉ ይከሳሉ።
This is the greatest scam in the history
of politics.
ይሄ በፖለቲካ ታሪክ ውስጥ ከመንግስየው መከፋ የማጭበርበር ተግባር ነው። በእኛ አገር ብቻም ሳይሆን በተቀረውም አካባቢ ነው የምላችሁ። ደሞ ተበደል ይላሉ።
ዲሞክራቶች ክሱን ከእውነት የራቀ ብለው ያጣጥሉታል። የሻርለቱ የሪፐብሊካን ፓርቲ ጉባኤ የጥቁሮች ህይወት ያገባናል Black Lives Matter ንቅናቄ በአገር አቀፍ ደረጃ ያካሄዳቸው የተቃውሞ ሰልፎች ላይም ትኩረት አድርጓል። በሴንት ሉዊስ ከተማ በተቃዋሚ ሰልፈኞች ጥቃት ይፈጸምብን ነው በሚል ስጋት ሽጉጥና ጠመንጃ የመዘዙት ባልና ሚስት ከምሽቱ ተናጋሪዎች መካከል ነበሩ። ፓትሪሺያ መክሎስኪ እንዲህ ብለዋል።
They're not satisfied with spreading the chaos and violence into our communities.
ማህበረሰቦቻችን ውስጥ ሁከትና ትርምስ ማስፋፋቱ አላረካቸውም። ከከተሞች ወጣ ያሉ መኖሪያዎችን እንዳለ ማውደም ነው የሚፈልጉት።
በአብዛኞቹ የመራጭ አስተያየት ግምገማዎች ጆ ባይደን ሚስተር ትራምፕን እየመሯቸው ነው። ይሁን እንጂ የምርጫው ውጤት የሚመረኮዘው እንደ ሚሽጋን ባሉት ሁለቱም ፓርቲዎች ተመጣጣኝ ደጋፊ ባላቸው ቁልፍ ክፍለ ግዛቶች ማንኛው ወገን ብዙ መራጭ ወጥቶ ድምጽ ይሰጥለታል የሚለው ይሆናል። ሮብ ስቲል የሚሽጋን የሪፐብሊካን ፓርቲ ተወካይ ናቸው እንዲህ ይላሉ።
I expect him to have more votes in Michigan than he did last time and you know the energy policies and the manufacturing policies the new trade
Michigan ust ባለፈው ምርጫ ካገኙት የበለጠ ድምጽ ያገኛሉ ብዬ ተበቃለሁ። በኢነርጂ ፖሊሲዎቻቸው፣ በኢንዱስትሪ አምራች ዘርፍ ፖሊሲዎቻቸው እንዲሁም በንግድ ስምምነቶቻቸው Michigan እንዲሁም የላይኛው ማዕከላዊ ምዕራብ Midwest አካባቢዎች እጅግ በጣም ተጠቅመዋል።
እናም ከዛሬ ጋር በሚቀጥሉት 3 ምሽቶች ሪፐብሊካኖች ስለ ፖሊሲዎቻቸውና ራዕዮቻቸው በማስረዳት ሙግታቸውን አቅጣጫ ለማስያዝ ይሞክራሉ። ከዚያም የምረጡኝ ዘመቻው ተጧጥፎ ይቀጥላል።
መጤት ነው ያደመጣችሁ ያላችሁት። ክብራትና ክብራን እየሰማችሁት የለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ቆንጂት። የመጽሔቱ ክፍለ ጊዜ ይቀጥላል። የትግራይ ክልል መንግስት የምርጫ ካርድ አልወሰዳችሁም በማለት በሳምንት ውስጥ ከ200 እስከ 300 የሚደርሱ ሰዎችን አስሮብናል ሲል የወልቃይት የአማራ ማንነት አስመላሽ ኮሚቴ ክስ አስተምቷል። ያለ ፍላጎታችን የምርጫ ካርድ እንድንወስድ እየተገደድን ነው ያሉ የተገደደ አካባቢ ነዋሪዎችም አሉ። አስቴር ምስጋናው ዘገባ ይዛለች።
ወልቃይት አማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ እንደሚሉት ርስቱ የተነጠቀው ማንነቱ የተወረሰው ያካባቢው ህዝብ አሁንም አስቸጋሪ ህይወት እየገፋ ነው። እሳቸው እንደሚሉት በተለይ በአሁኑ ሰዓት የትግራይ ክልል መንግስት ሊያካሄድላቸው ይህገ መንግስታዊ ምርጫ ያካባቢውን ነዋሪዎች በግዳጅ የምርጫ ካርድ ውሰዱ ያለ ይገኛል። ማንነታችን አማራ ነው ያሉ ሰዎችን እያሰረና እያሳደደ ነው ይላሉ ኮሎኔል ደመቀ ዘውዱ።
በግዴታ እንደመጡ የታሰሩ የተቀጡ ነው ያሉ እና ካርዱ ዝም ብሎ ያልተመዘገበ 500 ብርና 6 ወር ስራት ካርዱ ወስደው ደግሞ በምርጫ ካርድ ካልተገኙ 5000 ብርና 6 ወር ስራት የሚል የራሳቸው ህገወጥን ደንብ አቋቋመው። ማህበረሰቡ አሁን በዚህ ምክንያት ትላንትና ብቻ ከሰባ ሰዎች በላይ ታስረዋል። ሳምንቱ ሲጀምር ከ200 ከ300 ህዝብ በላይ ነው በተለይ ውስጥ ገብቶ ያለ። እንዲህ አይነት ከዋና እንግልት ጭራሽም ታይቶ ማይታወቅ ማይሰገን የሚባል አካባቢ ካምፕ ገብተው የታጠቁ ሰዎች ሌሊት አንድ ሰው ቀርቅጠው ገድለው 2 ሰው አቁስለዋል። እነዚህ ሰዎች የተገኙ ሰዎች ናቸው። በእርግጥ በሃ ነው ቦታው። ስለዚህ እነዚህ ደግሞ የልዩ ኃይል ናቸው ሌሊት መጥተው የደበደቡ ነው የሚሉት። ስለዚህ ከዚህ ወደ ግሉ ወርደው በመበቀልም ጭምርም ስራ እየሰሩ እንደሆነ ማህበረሰቡ እንደ ጠላት ታይቶ እንደሆነ በየቀኑ የሚደርሰን ሪፖርት ነው።
የጠገዴ ነዋሪ የሆኑት አቶ ሰጤ ሞላ ደግሞ በአካባቢው የህወሓት ካድሬዎች ከአብይ መንግስት ጋር ተስማምተናል እያሉ የምርጫ ካርድ እንድንወስድ እያጭበረበሩና እያስገደዱን ነው ይላሉ።
ቤተክርስቲያን ለመሳም ሃይማኖት ተቋም በሄደበት ቦታ እዛው እያከበው በግዳጅ እየሰጡት ነው ያሉ። ይሄ ቀረውን ደግሞ ያው 5-6 ፖሊስና ጸረ ሽምቆችን በማሰማራት ቤት ለቤት እየዞሩ እየሰጡ ነው ያሉ። ቤት ያላገኙት ደግሞ በበረሃ ለእርሻ የተሰማቸው ያላገኟቸው ሰዎች ደግሞ እዛው እየጣሉላቸው እየመጡ እንደሆነ ነው መረጃው እየደረሰን ያለ። ሌላው ደግሞ በጣም እየተጠቀሙበት ያለ ህብረተሰቡ ለምንድን ነው ከአስር ክልል እናንተ እንድታችን ምርጫ የምታደርጉ የሚል በጣም ተደጋጋሚ እየጠየቃቸው ስለሆነ ለዚህ መልስ ደግሞ በዚህ ሁለት ቀን አዲስ ስልት ይዘው መጥተዋል። አብይ አህመድ ፈቅዶልናል፣ መከላከያ ጋር ውይይት አድርገናል፣ ተፈቅዶልናል፣ ማስመረት ትችላለች ተብሎ ተፈቅዶልናል እያሉ ህዝቡ በአዲስ መልክ እያደናገሩት እንደሆነ እያደናገሩት ነው ያለ። አሁን
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። በሌላ በኩል ደግሞ የትግርኛ ዝግጅት ክፍላችን ባልደረባ በትረ ስልጣን ያነጋገራቸው የምዕራብ ትግራይ ዞን የጸጥታ ኃላፊና የዞኑ ምክትል አስተዳዳሪ አቶ ሰቦህ አጎስ የቀረቡትን ክሶች አስተባብለዋል።
ስናይ ህዝብ ምዝገባ ዘግድድ የውሉ ዘዳፊ የውሉ ምግዳድ ተኮይልኮ መረጣ የለን ሁሉ በቃ አግዲዶት መንግስት ባሉ እኔ መራሕኩም ክብሉ ብለን
የመራጮች ምዝገባ ማስገደድ የለውም መግፋት ብሎ ነገርም የለውም። ማስገደድ ቢኖር እኮ ምርጫ ባላስፈልገም ነበር። መንግስት አለ ምርጫ እኔ ነኝ ማስተዳድራችሁ ማለት ይችል ነበር። ምርጫ ማድረግ ካለበት ግን ተመዝግቦ ካርድ ወስዶ የሚመስለውን ይመርጣል። አስገድደህ የምታስመርጥ ከሆነ የምርጫ ካርድ ወረቀቶችን ነው የምታባክነው። እንዲህ በማድረግ ሀገርም መንግስትም ምንም ማቆም አትችልም። 200 እና 300 ሰው ይቅርና ከመካከላችን አንድ ሰው በዚህ ምክንያት ታስተርኩኝ የሚያስተኝ ማስረጃ ያለው ሰው ከተገኘ እንጠየቅበታለን።
አግዲድ ካርድ መረጣለሁ ምሽጥራው መረጣኩኝ ከላይካ ምግዳድ ማለት ስልት ነው ንግዚህ ትጥቀማሉ አግባብ ነው።
ምርጫ በግዳጅ ይደረጋል እንዴ? ሁለተኛ ምርጫ በሚስጥር ነው የሚሰጠው። ከዚያም ማልፎ ማስገደድ የሚመረጠው እንደ ስልት መጠቀም ከተፈለገ ነው። ህዝብን ዛሬ አስገድደህ እንዲመርጥ ብታደርገው መርጦሃል መርተሃል ማለት አይደለም። ያንተ ሊሆን አይችልም። መከዳዳትን ነው የሚያስከትለው። ስለዚህ ዛሬ የምርጫ ካርድ አልወሰድክም ብሎ የሚያስገድድ አካል ካለ ከዛሬ ጀምሮ ስልጣኑ ይሸረሸራል ማለት ነው። ህዝባዊ መንግስትም ሳይሆን ሽፍታ ነው የሚሆነው። እኛ የምንቃወመው ይሄንን ነው። ህዝብ መምረጥ አለበት ብለን የምንነጋገር ሆነን እያለ ተመልሰን ማስገደድ አንችልም። በነገራችን ላይ አልመዘገብም የሚል ሰው ካለም መብቱ ነው።
ወደ ተከታዩ ዘገባ እናልፋለን። ኬንያዊው ያሲን ጁማ ኢትዮጵያ ውስጥ በስህተት ታስሮ እንደቆየ የሚነገረው የተሳሳተ መረጃ እንደሆነና የተያዘውም ለጥርጣሬ በሚያበቃ ማስረጃና በህግ መሰረት እንደሆነ የኢትዮጵያ ምክትል ጠቅላይ አቃቤ ህግ አስታውቀዋል። መለስካቸው ማዝርሩን ይዟል።
በተለያዩ የዜና ማሰራጫዎች በቀደመው ሳምንት ከእስር የተፈታው ኬንያዊ ያሲን ጁማ የፍቺው መንስኤ እስሩ ስህተት መሆኑን የኢትዮጵያ ባለሥልጣናት ማመናቸው እንደሆነ ተደርጎ የሚገለጸው ከእውነት የራቀ መረጃ እንደሆነ በፌዴራሉ ጠቅላይ አቃቤ ሕግ ጽሕፈት ቤት ምክትል ጠቅላይ አቃቤ ሕጉ ለቪኦኤ ተናገሩ። ምክትል ጠቅላይ አቃቤ ሕግ አቶ ፈቃዱ ጸጋ ከቪኦኤ ጋር በስልክ ባደረጉት አጭር ቃለ ምልልስ እንዳብራሩት እነዚህ ዘገባዎች ይህን የተናገሩትን የኢትዮጵያ ባለሥልጣናት በስም ለይተው ባይጠቅሱም በድፍኑ የተፈጸመውን ስህተት ለማረም በባለሥልጣናቱ እርምጃው ተወስዷል የሚለው የተሳሳተ መረጃ ነው ብለዋል።
መቼስ በዚህ ምርመራ ላይ እየተሳተፍን ያለ ነውም እየመራን ያለ ነውም እኛ ሆነ የመንግስት አካል አቃቢ ግን ውሳኔ ነው ዲቴል የሚያደርገው ውሳኔ ካለ ፈጸመ የተሳሳተ አለ ያለ አግባብ ነው የተረጠርነው ብለን አልወሰንም። በመዝገቡ ላይ ውሳኔ አልሰጠን። ፍርድ ቤት ዋስትና አክብሮለታል። ያ ዋስትና ቢከበርና ምርመራውን መቀጠል ብንችል ችግር የለውም በሚል ነው። ባለፈውም እንዳነሳው ተጠርጥሮ የነበረበት ወንጀል አርፍዞ አርቤት ያሉ የቴክኖሎጂ ነገሮችን አገዟል በሚል ነው። እዛ ቦታ ላይ መጀመሪያ ራሱ እዛ አግኝተ ነው የአይቲ ባለሙያ ነው በሚል እሱ ይሆናል የሚጠረጣሪ ነበረን። ከዛ ውጭ ሌላ ተጠርጣሪ ስላገኘን የበለጠ የቀረበውን ተጠርጣሪ ለትኩረት አድርጎ ጉዳይ በዋስትና ቢለቀቅ ለጊዜው ችግር አይኖርም የሚል ነው እንጂ መነሻው እስራቱ ሲፈጸም ተሳስተን ነው የሚል መነሻ የለንም። ባለፈው እንዳነሳሁት ጋዜጠኝነቱን እሱ ራሱ ዲክሌር አያደርግም ነበር ለእኛም ጭምር የሀገር ውስጥም የኮረስፖንደንት ስራም ጭምር የመስጠቃል የሰጡ አካል የለም። ጋዜጠኛ ነው በሚል አናውቀውም። እኛ የአይቲ ባለሙያ ነኝ ብሏል። በዛ ላይ ተሳስፏል ወይ የሚለውን ለመመርመር ነው። የደረሱበት ነገሮች አሉ ግን የፍርድ ቤትን ዋስትና አክብሮ በዘቡ ላይ ውሳኔ መስጠት ይቻላል በሚል ነው። የተሰጠ ውሳኔ የለም። የተሰጠ ውሳኔ ከሌለ ደግሞ የተጠረጠረው ያለአግባብ ነው ስራቱ ውስጠት ነበር የሚል ማንም ሊኖር አይችልም ማለት ነው።
ግን አቃቤ ሕግ ያሲን ጁማን በቁጥጥር ስር ሲያውለው ለጥርጣሬው በቂ መነሻና ማስረጃ አለው ማለት ይቻላል?
ምንድን ነው ማስረጃችን የነበረው? እዛ ቤት ላይ የተዘረጉ ከኖርማል ከህጋዊ አሰራር ውጭ አገልግሎት የሚሰጡ የቴክኖሎጂ ነገሮች አሉ ተብሎ መረጃ ነበረ። እዚያ ስራ የሚሰራው ሰው ደግሞ ቤቱ ሁል ጊዜ አለ ከቤት አይወጣም የሚል መረጃ ነበረ። ያ መረጃ መሰረት ያደረገ እዛ ቦታ ከነበሩት ውስጥ የአይቲ ባለሙያ ነኝ ያለው ሰው እሱ ነው ራሱ ስለዚህ መጀመሪያ የአይቲ ባለሙያ አለ የተለያዩ ስራዎችን የሚሰራለት የሚል ተቆሞች ነበሩ። እነዚያ ነገሮች ልክ ናቸው አይደለም የሚለውን ይዞ ለመመርመር የሚያበቃ ነገር ስለተገኘ ነው። ከራሱ ቃልም ነው ባዜ ከሌላም አይደለም ኦፍኮርስ ጋር ለወረቦዴ ብር መጠቀሽን ቴክኖሎጂ አገልግሎት መስጠት እና የመጣው ሰው የሚል ቃል የሰጠው ራሱን በመከላከል ነገር ግን የሙያውን አምኗል በሚል ነው ተጠርጣሪ ተፈጥሮ ቁጥጥር ስር የዋለው ማለት ነው።
ለቢቢሲ የሚዘግበው ኬንያዊው ኢማኑኤል ኢጉንዛም ከናይሮቢ ባስተላለፈው ዜና ያሲን ጁማ ጋዜጠኛና በፍሪላንስ ወይም በትርፍ ጊዜ ስራ ቅጥር የሚሰራ መሆኑን ያተተ ቢሆንም ለየትኛው የመገናኛ ብዙሃን ተቋም በጋዜጠኝነት እንደሚሰራ አልገለጸም። ያሲን ጁማ እውቁ ድምፃዊ አጫሉ ሁንዴሳ ከተገደለ በኋላ በተፈጠረው ሁከት እጃቸው አለበት ተብለው ከተያዙ ተጠርጣሪዎች መካከል ተገኝቶ በእስር ቆይቶ እንደነበረ አይዘነጋም። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ወደ ተከታዩ የመጽሔት ዘገባ እናልፋለን። በሲዳማ ክልል ወረዳዎችና በሐዋሳ ከተማ የኮሮና ቫይረስ ስርጭት በፍጥነት እያሻቀበ መሆኑን የሲዳማ ክልል የህብረተሰብ ጤና ኢንስቲትዩትና የሐዋሳ ከተማ አስተዳደር ጤና መምሪያ አስታውቀዋል። ለቫይረሱ ስርጭት ዋነኛዎቹ ምክንያቶች የህብረተሰቡ መዘናጋትና በፌደራል መንግስት የታወጀው የአስቸኳይ ጊዜ ሁኔታ መጣስ ናቸው ብለዋል። በሲዳማ ክልል ከሺህ በላይ ሰዎች ለቫይረሱ የተጋለጡ ሲሆን 854ቱ ሐዋሳ ከተማ ውስጥ የሚገኙ መሆናቸው ተገልጿል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ አለው።
የሲዳማ ክልል ህብረተሰብ ጤና ኢንስቲትዩት ዲሬክተር ዶክተር ማቴ መንገሻ እንዳሉት በክልሉ ባለፉት 2 ሳምንታት የኮሮና ቫይረስ በጣም በፍጥነት አሻቅቧል።
ወደ 7784 ናሙናዎችን እንደዚህ ወሰነን 15 ቀን ማለት ነው። በእነዚህ ቀናት ውስጥ እንግዲህ 701 የሚሆኑ ሰዎች በኮሮና እንደተጠቁ አረጋግጠናል። ከትናንት በነበረን መረጃ ወደ 1206 የሚሆኑ ሰዎች በኮሮና መያዛቸውን በዚህ በአካባቢ ባደረግነው ምርመራ አረጋግጠናል። ከዚህ መነሻ ከበፊቱ ከነበረው ሳምንት ያለውን መረጃ ስታነጻጽር የአሁኑ 58% ከፍ ይላል።
ለቫይረሱ ስርጭት ከፍተኛውን ድርሻ የያዙት የህብረተሰቡ መዘናጋትና በፌዴራል መንግስት የታወጁ የአስቸኳይ ጊዜ አዋጆች መጣሳቸው ነው ብሏል ዶክተር ማቴም።
በተከሉ ህብረተሰቡ ለጥንቃቄ ተብሎ የሚነገሩ ህብረተሰብ እንዲፈጽም ተባሉ ነገሮች እንዲተው የተባሉትን አለመተው እነኚህ ምክንያት ይሆናሉ ብለን ነው እንግዲህ የወሰድነው። አመራራችንም በኩል በተለይ በታችኛው መዋቅር ጀመራ መከላከሉ አካባቢ እያደረገ የነበረውን ርብርብ መካከል ላይ ስልጣን ሽግግሩ መተለያዩ ነገሮች ስለነበሩ ከዛ መነሻ ትኩረት ባለመስጠቱም ህመሙ መተላለፍ ችሏል ብለን ነው እንግዲህ የገመገም ነው። እና
የሐዋሳ ከተማ ጤና መምሪያ ኃላፊ አቶ ሙንጣሻ ብርሃኑ በኩላቸው በሐዋሳ ከተማም በቫይረሱ 854 ሰዎች እስከዛሬ ቀትር ድረስ መያዛቸውን ተናግሯል። ከቅርብ ጊዜ ወዲህ ሁለት ዓላማ ያለው ዘመቻ ስርጭቱን ለመክታት የተካሄደ መሆኑንም ገልጧል።
አንደኛ ለማህበረሰቡ ግንዛቤ ማስጨበጥ የንቅናቄ ስራ ላይ ትኩረት ይደረጋል። የማስከበሩን ጉዳይ በማጠናከር ማለት ነው። ሁለተኛ ግን የምርመራ አቅም ማሳደግና በተለየ ሁኔታ የተጋለጡ ሰዎችን የመለየት ስራ ላይ ትኩረት እንዲደረግ አገራዊ ዘመቻ በእነዚህ ሁለት ጉዳዮች ላይ ያደረገ እየሰራ ይገኛል። በእኛ ከተማም ሁለቱን ጉዳዮች በተለየ ሁኔታ እየሰራን እንገኛለን።
በሐዋሳ ከተማ በቫይረሱ የተያዙ ሰዎች ቁጥር ያሻቀበት ምክንያትም አቶ ሙንጣሻ ተናግሯል።
ህብረተሰቡ የመስማትና የመተግበሩ ሁኔታ በጣም ከመጀመሪያው በጣም ደከም ያለ ከመዘናጋት አዝማማ በከፍተኛ ሁኔታ የተስተዋለ ስለሆነ በሽታው ስርጭት አስተዋጽኦ አድርጓል። ሁለተኛ እንደ ከተማ ከዙ ከፍ ሊል የቻለበት ምክንያት የምርመራ አቅማችን በአንድ ወር ውስጥ ጊዜ ውስጥ ብቻ ከዚህ ቀደም በሁለትና ሶስት ወራት ከተሰራው እጥፍ የሚሆን ያህል ኬዝ ተሰርቷል።
በሐዋሳ ከተማ ማረሚያ የ500 ሰዎች ናሙና ተወስዶ ከ100 በላይ ታራሚዎች በቫይረሱ መያዛቸውን ተናግሯል።
ይሄ ሊሆን የቻለው ሶርት ውጭ የገባው ለእነሱ አገልግሎት እየመሰጠ ሌሎቹን ቼክ ስናደርግ ብዙዎቹ ኔጌቲቭ ናቸው። ኔጌቲቭ የሆኑትን ለብቻ አደረገ፣ ፖዚቲቭ የሆኑትን ለየን ህክምና ሰጠናቸው።
በሐዋሳ ኢንዱስትሪ ፓርክም ቫይረሱ የተስፋፋ መሆኑን ጠቁመዋል። በሐዋሳ ከተማ የኮሮና ቫይረስ በፍጥነት እንዲሰራጭ እያደረገ ያለው በጤና ባለሙያዎች የሚነገሩ የመከላከያ ዘዴዎችን አለመተግበራቸው ነው ያሉት ኃላፊው በሽታው በህብረተሰቡ ዘንድ በመስፋፋቱ የተዘጉ መንደሮች እንደነበሩም ተናግሯል። የመመርመሪያ ግብዓቶች ጥረት መኖሩን የገለጹት አቶ ሙንጣሻ የመመርመሪያ አቅም ውስን በመሆኑ ነው እንጂ በሽታው አሁን ከሚገለጠው መጠን በላይ በከተማው መሰራጨቱን አስረድቷል።
ይህ ትክክለኛ ነገር ነው። አሁን እኔ ኔጌቲቭ ነው ማህበረሰብ ኬዝ የለኝም ብሎ የሚያወራ ሁሉ የመርምርና ይህ ወይ የመርምሩን ቁጥር እንገራ ትክክለኛ ነገር ስለሆነ ማለት ነው። እኛ ጋር ሁለትና ሶስት ወራት ለስልቆይ ከ3000 በታች መርበረን የነበረው በአንደር ውስጥ እስከ5000 የሚደርስ ቁጥር መርበረናል። በዛ ያለው ፖዚቲቭዎችን ማግኘታናል። ከላብራቶሪ አቅም አንጻር ብዙ የሚያስቸግር ነገር የለው። በርካታ ሰዎች እና ምናለ መውሰድ የሚያስፈልግ ግብአት ከተባለው ቦታ ከ
ዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ብራን አይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ በላቸው። አብረናችሁ እስከ ዝግጅቱ ፍጻሜ እንዘልቃለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት VOA 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብም VOA amharic ብላችሁ ተከተሉን። ተነጋገሩ፣ ዝግጅቶቻችንን አዳምጡ፣ ተመልከቱ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን VOA ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማግኘት፣ መሳተፍ፣ መወያየት፣ ሐሳቦቻችሁን ማንሸራሸርም ትችላላችሁ። ወደ ተከታዩ ቅንብራችን እንዘልቃለን። የመጪው ዓመት የትምህርት ምዝገባ ነገ ነሐሴ 20/2012 ዓመተ ምህረት እንደሚጀመር የትምህርት ሚኒስቴር አስታውቋል። በኮቪድ-19 ወረርሽኝ ምክንያት ካለፈው መጋቢት አንስቶ ዝግ ሆነው የቆዩት የኢትዮጵያ ትምህርት ቤቶች መቼ እንደሚከፈቱ ግን የተቆረጠ ውሳኔ የለም። ነገ የሚጀመረው ምዝገባ በመንግስትም በግል ትምህርት ቤቶችም የሚካሄድ መሆኑን የትምህርት ሚኒስቴር የኮሙኒኬሽንስ ዳይሬክተር ሐረጓ ማሞ ለአሜሪካ ድምጽ ገልጸዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
በ2013 የትምህርት ዘመን ተማሪዎች ለኮሮና ቫይረስ ተጋላጭ እንዳይሆኑ ዝግጅት እየተደረገ መሆኑን የትምህርት ሚኒስቴር የህዝብ ግንኙነት ኃላፊ ወይዘሮ ሐረግ ማሞ ለአሜሪካ ድምጽ ገልጿል። የቀጣዩ ዓመት ትምህርት ምዝገባ ከነሐሴ 20 ቀን 2012 ጀምሮ በመንግስትና በግል ትምህርት ቤቶች እንደሚጀመር የገለጹት ኃላፊዋ ትምህርት ቤቶች የኮሮና ቫይረስ መከላከያ መንገዶችን ተግባራዊ እያደረጉ ምዝገባ እንዲያከናውኑ ተፈቅዷል ብለዋል።
ኮቪድን ከመከላከል ጋር ወይም ከስርጭቱ ጋር አያይዘን ተማሪዎቻችን ትምህርት ቤቶች በሚያወጡላቸው ፕሮግራም አማካኝነት ትምህርት ቤት በመሄድ በአካል ነው ምዝገባ የሚያከናውኑት። ይህ ምዝገባ ሲከናወን እንግዲህ ለምሳሌ አንድ ትምህርት ቤት 1000 ተማሪዎች ቢኖሩት እነዚህን 1000 ተማሪዎች በአንድ ቀን አምጥቶ ሊመዘግባቸው አይችልም ማለት ነው። እነዚህን ተማሪዎች በተለያየ ካታጎሪ ከፋፍሎ ቢቻል በትምህርት ደረጃቸው አልፋቤቲካሊ በስም እንትራቸው ከፋፍሎ ተማሪዎች ወደ ትምህርት ቤት መጥተው ምዝገባቸውን እንዲያከናውኑ የማድረግ ስራ መሰራት አለበት ማለት ነው። እንግዲህ ይህንን እያንዳንዱ ትምህርት ቤት የራሱን የትምህርት ቤት ተጨባጭ ሁኔታ በመመልከት ፕሮግራም በማውጣት የኮቪድን የመከላከል ስርዓቱን በመተግበር ጭምር ነው ምዝገባ እንዲከናወን የፈቀድ ነው።
የበሽታ ሁኔታ እየተስፋፋ ቢሆንም የትምህርት ዝግጅትና እንቅስቃሴ መጀመር አስፈላጊ ሆኖ መገኘቱን ነው ወይዘሮ ሐረቅ የተናገሩት።
የ2012 ከመጋቢት ወር ጀምሮ ትምህርት ቤቶች እየገቡ አይደለም። ብዙዎች በጣም በርካታ ጫና እየደረሰባቸው ነው። ያው ሁላችንም የምናያቸው የምንሰማቸው ነገሮች ስላሉ ማለት ነው። ተማሪዎች ከትምህርት ገበታ ውጭ ሆነው ይህን ያህል ጊዜ በመቀመጣቸው ሳይኮሎጂካሊ የሚጎዱት ጉዳት አለ። እሱን ታሳቢ በማድረግም ደግሞ አሁን የኮቪድ የመከላከል ስርዓታችን ኦልሞስት ተለማምደነዋል ማለት ይችላሉ። በተለይ ስርዓቱን በተመለከተ እና እኛም ደግሞ እንደ ትምህርት ዘርፉ አሁን በቀጣይ ምዝገባን በዚህ ከተከናወነ በኋላ ትምህርቱ ሲጀመር እንዴ ምን ተብሎ ነው የሚጀመረው የሚለው ነገር ራሱን የቻለ ፕሮቶኮል አለው። ፕሮቶኮሎቹ ያው ወደፊት እንግዲህ በደንብ ውሳኔ ካገኘ በኋላ ይፋ የምናደርገው ነው የሚሆነው። የእነዚህ ፕሮቶኮሎች ደግሞ ምንድን ነው ዋና የሚያነጣጥሩት ልጆቹን ከዚህ ከቫይረሱ በተለይ ከኮሮና ስርጭት ከመከላከል አንጻር ምንድን ነው ልናደርግ የሚገባው የሚል ነገር እኛም የዴይ ቱ ዴይ እየተነጋገርንበት ወደ ተግባር ሲለወጡ እንዴት ነው መተግበር ያለባቸው የሚለውን ነገር እኛም ኤክሰርሳይዝ እያደረግንበት ያለንበት ሁኔታ ስላለ ይህን ስርጭቱን ተከላክለን ልጆቻችን እንዴት ነው ወደ ትምህርት ገበታችን ሊመጡ የሚገባው የሚለውን ነገር ዘርፉ እንደ ዘርፍ ከላይ ጀምሮ እስከ ታች ድረስ ውይይትም እያደረገበት ስላለ ጥንቃቄውንም በተመለከተ እንዴት ነው ሊጠነቀቅ የሚገባው የሚለውን በተለይ ከዚህ ከትምህርት ከክፍል ሳይዙ ጋርም በመነሳት ከተማሪዎች ቁጥር ብዛትም በመነሳት ተማሪዎችን እንዴት አድርገን ነው በየትምህርት ቤቱ ልናስተምር የምንችለው የመምህራንንስ ቁጥር እና የተመጣጠነ ነገር ከማምጣት አንጻር ሰፊ ስራ እየሰራን ያለ ነው እኛ ማለት ነው። የመጀመሪያ ቅድመ ዝግጅቶችን ለዚህ እያከናወን ነው።
ወይዘሮ ሀረግ አክለውም ወደ መማር ማስተማር ተግባር በሚገባበት ወቅት ለተማሪዎች ምቹ ሁኔታዎችን ለመፍጠር እየተሰራ ነው ብለዋል። የህዝብ ግንኙነት ኃላፊዋ ትምህርት ቤቶች ምዝገባውን ሲያካሂዱ ኮቪድ-19ን ለመከላከል የተቀመጡ መከላከያዎችን በሚገባ ተግባራዊ ማድረግ አለባቸው ብለዋል። ትምህርት የሚጀመርበት ቀን በቀጣይ እንደሚወሰንና ይፋ እንደሚደረግም ገልጿል። የ8ኛና 12ኛ ክፍል ሀገር አቀፍ ፈተና ጊዜን በተመለከተ ተከታዩን ሐሳብ ሰጥቷል።
ፈተናው ይሰጣቸዋል። እንዴት እንደሚሰጥ ኦሬዲ እናውቃለን። መቼ እንደሚሰጥ ነው አሁን ቀኑ። ምክንያቱም ትምህርት ኦሬዲ ይጀመር ተብሎ ሲጀመር ትምህርት ከተጀመረ በኋላ ትምህርት ከተጀመረበት ቀን በኋላ ባሉት 45 ቀናቶች ለ8ኛና ለ12ኛ ክፍል ተማሪዎች ያመለጧቸውን ዋና ዋና የሚባሉ ነጥቦችን ለተማሪዎቹ ካስጨበጥን በኋላ ነው ፈተናውን እንድንፈትን የምንጀምር የምናውቀው እና መቼ እንደሚጀመር ሲጀምር 45 ቀን ለተማሪዎቻችን የማጠናከሪያ ትምህርት ሰጥተን ዝግጅት እንዲያደርጉ አድርገን ከሚፈተኑባቸው የአፈታተን ስርዓቶች ጋር እንዲለማመዱ አድርገን ከዛ በኋላ ነው በቀጥታ ወደ ፈተና የሚሄዱት።
የቀጣይ ዓመት የትምህርት ሂደት ስኬታማ እንዲሆንም ተማሪዎች፣ መምህራን፣ ወላጆችና መላው የትምህርት ማህበረሰብ የሚተላለፉ መልእክቶችን በመከታተልና ቫይረሱ ሊተላለፍ የሚችልባቸውን መንገዶች ከወዲሁ በማስወገድ ጥንቃቄ ማድረግ ያስፈልጋል ብለዋል። አካላዊ ርቀትን ጠብቆ ለማስተማር የንጽህና መጠበቂያዎችን ከማዘጋጀትና መሰል የኮሮና መከላከያ ተግባራትን ተግባራዊ ለማድረግ በሚያስችል መልኩ ቀደም ብለው ዝግጅት የሚደረግ ባቸው ተግባራት መሆናቸውንም አስታውሷል። ለአሜሪካ ድምጽ ሀዳብቶ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ። ወደ ተከታዩ ዘገባ እንሸጋገር። አመሰግናለሁ ዮናታን። ተከታዩ ዘገባ ከአመቱ የትምህርት ተቋማት ሁኔታ ጋር ያቆየናል። በያዝነው ዓመት ከመስከረም እስከ የካቲት በነበሩት ወራት በከፍተኛ ትምህርት ተቋማት ውስጥ የተፈጠሩትን ግጭቶች የሚመለከት 54 ገጽ ያለው ሪፖርት በመብቶችና ዲሞክራሲ ማዕከል ይፋ ተደርጓል። ጥናቱ በተኮረባቸው 6 ወራት ውስጥ ብቻ የ12 ተማሪዎች ህይወት መጥፋቱ፣ 57 ተማሪዎች ከባድና ቀላል የአካል ጉዳት እንደደረሰባቸው፣ የትምህርት መስተጓጎል መፈጠሩ የተገለጸ ሲሆን ህዳር ውስጥ ብቻ 16 ዩኒቨርሲቲዎች ውስጥ ግጭት መፈጠሩ ተጠቁሟል። ግጭት መከላከል ላይ የትምህርት ተቋማቱ ትኩረት ሰጥተው አለመስራታቸው፣ የፖለቲካ ግለት እንዲሁም ማህበራዊ ሚዲያ ትልቅ ሚና እንደሚጫወቱ ጥናቱ አመላክቷል። ኤደን ገረመው የማዕከሉን ዳይሬክተር አቶ በፍቃዱ ኃይሉን አነጋግራ ተከታዩን ዘገባ አሰናድታለች።
የመብቶችና ዴሞክራሲ እድገት ማዕከል በዛሬው ዕለት በ28 ዩኒቨርሲቲዎች ዙሪያ የሰራውን ጥናት ይፋ አድርጓል። ጥናቱ በሁለተኛ ደረጃ የመረጃ ምንጭ ማለትም መደበኛ መገናኛ ብዙሃንን መነሻ ያደረገ ነው። የማዕከሉ ዳይሬክተር አቶ በፍቃዱ ኃይሉ ጥናቱ በሁለተኛ ደረጃ የመረጃ ምንጮች ላይ ትኩረቱን ያደረገው የግጭት አዘጋገብ ሁኔታንም አክሎ ለማጤን እንዲረዳ ጭምር ነው ይላሉ።
ጥናቱን ያደረግነው የዩኒቨርሲቲ ግጭቶች ዙሪያ ነው። በ2012 ዓመት እና በአመቱ በዩኒቨርሲቲዎች ውስጥ ምን ያህል ግጭቶች ተከሰቱ፣ ለምን ተከሰቱ የሚለውን ነው ለመዳሰስ የሞከርነው። ግን መነሻችንን ወይም መሰረታችንን ያደረግነው በሁለተኛ ምንጮች ወይም ሴኮንደሪ ሶርስስ ላይ ነው፣ ከሚዲያዎች ላይ ተመርኩዘን ነው ማለት ነው። ይህንንም ያደረግንበት ዋነኛ ምክንያት የግጭት አዘጋገቦቹ ራሳቸው ምን ይመስላሉ፣ ምን ያህል ሽፋን እያገኙ ነው፣ አብረን መዳሰስ ስለፈለግን ነው ማለት ነው። በጥቅሉ 28 ዩኒቨርሲቲዎች ውስጥ በ2012 ዓ.ም በተለይ ከ2014 ጀምሮ እንደተከሰቱ አስተውለናል ወይም መረዳት ችለናል ማለት ነው። እና በዚህም ብዙ ጉዳቶች ደርሰዋል። የነፍስ መጥፋት፣ ቀላል መከባድ አካላዊ ጉዳቶች ደርሰዋል። ከዛ ውጭም ደግሞ በርምት እርምጃ ተብሎ በጣም በርካታ ተማሪዎች በጊዜያዊነት ወይም ደግሞ እስከ ዘለቄታው ከትምህርት ገበታ እንዲሰናበቱ ተደርገዋል። በመሀል ላይ የትምህርት መስተጓጎል ነበረ። ከዚህም ባሻገር ድባቡ በጣም ደፍሶ ተማሪዎች ደህንነት የማይሰማቸው አንዳንዶችም እስከ ማቋረጥ የደረሱባቸው ሁኔታዎች አሉ። ግን ዞሮ ዞሮ እኛ በዚህ ዳሰሳችን የደረስንበት አንዱ ነገር ምንድን ነው? 12 ተማሪዎች ተገድለዋል እና ይህንን ስናመሳክርም እኛ ከዜናዎቹ ሽፋን ያገኘነው ነው። ስናመሳክርም የከፍተኛ ትምህርት እና ሳይንስ ሚኒስቴር ያወጣው ቁጥር እንደዛው ከ58 በላይ ተማሪዎች ጥላና ከባድ ጉዳት ደርሶባቸዋል። ወሎ ዩኒቨርሲቲ 3 ግጭቶች የተከሰቱበት ዩኒቨርሲቲ ነበር በአንድ አመት ውስጥ። ድሬዳዋ ዩኒቨርሲቲ ደግሞ 3 ተማሪዎች የሞቱበት ዩኒቨርሲቲ።
አቶ በፍቃዱ ጥናቱ እንደሚያሳየው ከሆነ በዩኒቨርሲቲዎች በሚፈጠሩ ግጭቶች ውስጥ በተሳታፊነት የሚጠረጠሩት ተማሪዎች ብቻ ሳይሆኑ መምህራንና የዩኒቨርሲቲው የአስተዳደር አካላት ጭምር መሆናቸውን ጠቁመው በዚህ ምክንያት የታሰሩና የታገዱም መምህራንና የአስተዳደር አካላት መኖራቸውንም ያነሳሉ።
ነበረ ዳር ወር ደግሞ ከሁሉም የበለጠ ብዙ ግጭቶች 16 ዩኒቨርሲቲዎች ግጭቶች ያስተናገዱበት ወር ነበረ። ይኸውም በጥቅምት 30 ወልዲያ ዩኒቨርሲቲ የተከሰተውን ተከትሎ መሆኑን መረዳት ችለናል። እና በዚህ ሳቢያ እኛ በደረስንበት እንኳን 15 ተማሪዎች እና 2 የአስተዳደር ሰራተኞች በግድያ ሙከራ ተጠርጥረው ታስረዋል ወይም ክስ ተመስርቶባቸዋል። 3 ምክትል ዩኒቨርሲቲ ፕሬዚዳንቶች፣ 4 መምህራን እና 25 የአስተዳደር ሰራተኞች እንዲሁም የጤና ባለሙያ ከስራ ታግደዋል። 239 በላይ ተማሪዎች በጊዜያዊነት ወይም ሙሉ ለሙሉ ከትምህርት ታግደዋል እና 45 ከፍተኛ ተቋማት የሰዓት እላፊዎችን ተማሪዎቻቸው ላይ ጥለዋል። ይህንኛው እንግዲህ እኛ ከዩኒቨርሲቲዎቹ ጋር በተያያዘ የተለያዩ ቪዲዮ ቀጥታ ሪፖርት ያደረጉት ለማካተት የሞከርነው ሌላ ተጨማሪ ቁጥር ደግሞ ምንድነው? የሳይንስና ከፍተኛ ትምህርት ሚኒስቴር ያወጣቸው ቁጥሮችን ለምሳሌ ያክል እርምጃ የተወሰደባቸው መምህራን ቁጥር 41 ነው ይላል። እሱ የአስተዳደር ሰራተኞች ቁጥር ደግሞ 240 ነው የሚል መግለጫ አውጥተዋል። የታገቱትን ተማሪዎች ደግሞ 640 ነው ብለዋል። የታገቱትን ተማሪዎች ከእያንዳንዱ ዩኒቨርሲቲ ጋር በተያያዘ ሲገለጽ በተለያዩ ሚዲያዎች የዘገብነው 239 ነው። ይህን ይመስላል በጥቅል ነው።
ይህ በከፍተኛ የትምህርት ተቋማት ውስጥ የሚነሳ ግጭት የገመገመ ጥናት ማህበራዊ ሚዲያው በግለሰቦች መካከል የሚነሱ ጸቦችን በማራገብና ፖለቲካዊ ገጽታ በማላበሱ ረገድ ትልቅ ሚና እንዳለው ማመላከቱንም ገልጸው መደበኛ መገናኛ ብዙሃን ላይም ወገንተኝነት እንደሚታይ ያስረዳሉ።
ሚዲያውን በተመለከተ የመጀመሪያው ለምሳሌ የጥቅምት 30 የወልዲያ ግጭትን በተመለከተ በርካታ ዘገባዎች አሉ። ዘገባዎቹ እርስ በርስ የሚጋጩ የሆኑባቸው ሁኔታዎች አሉ። በጣም ወገንተኝነት ይስተዋልባቸዋል። ከእንደገና ደግሞ አንዱና ሌላኛው የሚያወሩት የተለያየ ነው። በዛ ላይ የግል ግጭቶችን የነበሩትን የብሔር ግጭት አድርጎ የማራገብ አዝማሚያዎች ይታያሉ። ከዛ ውጭ ደግሞ ማህበራዊ ሚዲያም የማቀጣጠል ሚና ወደ ሌሎች ዩኒቨርሲቲዎች ጉዳዩ እንዲዛመት የማድረግ ሚናም እንዳለው አስተውለናል።
አቶ በፍቃዱ በጥናቱ ውጤት ላይ በመመርኮዝም እስካሁን በባለድርሻ አካላት ዘላቂ የሆነ መፍትሄ አለመወሰዱንም ይጠቁማሉ።
ከውጤቱ መረዳት የምንችለው እስካሁን ድረስ ዘላቂ የሚባል እርምጃዎችን እየተወሰዱ እንዳልሆኑ ተረድተናል። እና አሁን በተለይ ደግሞ በመጪው ዓመት ወይም ቀጥሎ ምርጫዎች ስለሚመጡ የፖለቲካ ሆትስፖት ወይም ደግሞ ማዕከል ነው የሚሆኑት እነዚህ ቦታዎች እና ግጭቶቹ በጣም በከፍተኛ ሁኔታ ፖለቲሳይዝ እየተደረጉ እና ኤትኒሳይዝ እየተደረጉ ሊባባስ ስለሚችሉ ቅድመ መከላከል ላይ ማተኮር አለበት። ትምህርት ቤቶች ወታደራዊ ካምፖች አድርጉ፣ ሰዓት እላፊ በምናምን መታገድ የለባቸው። በዛ መልኩ ሳይሆን ነፃነትን ኤክሰርሳይዝ የሚደረግባቸው ተቋማት መሆን አለባቸው እና ስልጡን መንገድ ተማሪዎች እርስ በርስ እየተነጋገሩ ችግሮቻቸውን የሚፈቱባቸውን ክህሎቶች ጎናጸፉ ይገባል። መግቢያቸውም ላይ ተማሪዎች ገና ሲገቡ ብዝሃነትን እንዲረዱና እንዲቀበሉ የሚያደርጉ ስልጠናዎችና ትምህርቶች በኩርስም ደረጃ ቢሆን ሊሰጧቸው ይገባል። ከዛ በኋላም እዚ ውስጥ በሚቆዩባቸው ጊዜያቸዎች ውስጥ ስልጡን ውይይት ባህል እንዲያዳብሩ እርስ በርስ የሚነጋገሩበትና ወደ ኃይል አማራጮች የማይሄዱባቸው የግለሰቦችን ሲነሱ የግለሰቡ ሆነው እንዲቀር ስራዎች መሰራት አለባቸው። ብዝሃነትን በተመለከተ የአስተዳደር ሰራተኞች ብዝሃነት በጣም ችግር አለ። ብዙዎቹ ዩኒቨርሲቲዎች ብዝሃነት የላቸውም። ስለዚህ እነሱንም ማስተካከል ያስፈልጋል። ይህ እንግዲህ እኛ በዚህ መግለጫ ብቻ የተዳሰሰ ሳይሆን ከዚህ መግለጫ ውጪ አመቱን ሙሉ በዩኒቨርሲቲ ተማሪዎች ግጭትና ሁኔታዎች ላይ ስንሰራ ከነበር ነው በመነሳት ነው።
የታገቱት ሴት ተማሪዎችንም በተመለከተ የተጣረሱ መረጃዎች በመገናኛ ብዙሃን መውጣታቸውን የጠቆመ ሲሆን አቶ በፍቃዱ ችግሩ በዋናነት ያለው ተማሪዎቹ መጀመሪያም ዩኒቨርሲቲውን ለቀው እንዲወጡ የተደረገበት ግጭት መሆኑን ይጠቁማሉ።
ተሰውረዋል ሲባሉ የነበሩ ተማሪዎችንም በተመለከተ እንዲሁ ግጭት ዩኒቨርሲቲያቸው ውስጥ ተከስቶ ወደ ቤታቸው ሊሄዱ መንገድ ሲያቆራርጡ ተጠልፈዋል ነው የተባለው። አሁን ስለሱ መረጃ ማግኘት ስላልቻልን ቢያንስ በሚዲያ ደረጃ እርስ በርሳቸው ይጋጩ የነበሩ በርካታ ሪፖርቶች ሲደረጉ ቆይተዋል። እነሱ በማቅረብ ለዳኝነትና ለሪከርድ ነው ያስቀመጥነው ማለት ነው።
አቶ በፍቃዱ ኃይሉ ጥናቱን በመመርኮዝ የመፍትሄ ሐሳቦችንም እንዲህ ያነሳሉ።
እንደ መፍትሄ ዩኒቨርሲቲዎቹ ብዙ ጊዜ ግጭት ሲነሳ ወዲያውኑ ትክክለኛውን ምክንያት ተናግረው ሚዲያዎች ወይም ዜጎች ምን እንደተከሰተ እንዲረዱ ያደርጉ መዘግየት አለ ብዙ ጊዜ ማለት ነው። እና ዩኒቨርሲቲዎቹ የመጨረሻ ተናጋሪ ነው የሚሆኑ። እነሱ በፊት ማህበራዊ ሚዲያዎችና ሌሎች ሚዲያዎች በተማበለው ላይ የተመሰረተ ወይም በአንዳንድ ግለሰቦች አስተያየት ላይ የተመሰረተ መረጃ ያወጣሉ እና እዛ ላይ የተመሰረተ ግንዛቤ ሲፈጠር አደገኛ ነው የሚሆነው። ብዙ ጊዜ በተለይ መደበኛ ሚዲያዎች የተወሰነ ጥንቃቄ ያደርጋሉ። በቂታ ነው። በማህበራዊ ሚዲያዎች ግን ግጭት አገናዛቢ አዘጋገብን በፍጹም አይከተሉም። እንደውም ያልሆነውን ሆነ ብለው ነገሩን ማባባስና ወደ ሌሎችም ዩኒቨርሲቲዎች እንዲዛመት የማድረግ ሚና ነው ያላቸው። ስለዚህ ሚዲያዎችን በተቻለ መጠን ከማህበራዊ ሚዲያ ላይ ያሻቸው ከሚጽፉ ሰዎች ቀድመው መዘገብና እውነታውን ከሁለት ሶስት ወገኖች በማመሳከር ሪፖርት ማድረግ አለባቸው። እንዲሁም ዩኒቨርሲቲዎቹ ቶሎ ሪስፖንድ ማድረግ አለባቸው።
የመብቶችና ዴሞክራሲ እድገት ማዕከል ዳይሬክተር አቶ በፍቃዱ ኃይሉ ሲያጠቃልሉም ትምህርት ቤቶች ሲከፈቱ በተደራጀ መልኩ በዘላቂነት ችግሮችን ለመፍታት ብዝሃነትን ማበረታታት እንደሚያስፈልግም ጠቁመዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ዋሽንግተን ዲሲ።
አመሰግናለሁ ኤደን ለዘገባው። ተከታዩ ዘገባ ወደ ዩናይትድ ስቴትስ ኢትዮጵያውያን ይወስደናል። በዩናይትድ ስቴትስ ቨርጂኒያ ግዛት ኢትዮጵያውያን እና ትውልደ ኢትዮጵያ በብዛት ይኖሩበታል ተብሎ በሚታወቀው አሌክዛንድሪያ አውራጃ ውስጥ በመትገኘው ኪዳነ ምህረት ቤተክርስቲያን ኮሮና ቫይረስ በመሰራጨቱ ጉዳት መድረሱ ተነግሯል። አንዲት የቤተክርስቲያኒቱ አገልጋይ የነበሩ ሴት በኮቪድ-19 ምክንያት ሲሞቱ አራት ካህናትና አገልጋዮችን ጨምሮ ቁጥራቸው በውል ያልታወቀ ሰዎች ለቫይረሱ መጋለጣቸው ታውቋል። በዚህ የተነሳም የአሌክዛንድሪያ ጤና መምሪያ ለቤተክርስቲያኒቱ ምዕመናንና ለማህበረሰቡ በላከው ማሳሰቢያ ከኦገስት 14 እስከ 17 ባሉት አራት ቀናት ውስጥ ወደ ቤተክርስቲያኒቱ ህንጻ የገባ ሰው በሙሉ ለኮሮና ቫይረስ የተጋለጠ ሊሆን እንደሚችል አስጠንቅቋል። በመሆኑም በአስቸኳይ ራሱን ከማንም እንቅስቃሴ አቅቦ ለ14 ቀናት በቤቱ እንዲቀመጥና ራሱን ከበሽታው የህመም ምልክቶች እንዲያዳምጥ መክሯል። በሰሜን አሜሪካ የዋሽንግተንና አካባቢው ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ፋኑኤል ደግሞ በኪዳነ ምህረት ቤተክርስቲያን ብቻ ሳይሆን በተለይ በዚህ ሰሞን በተለያዩ የአሜሪካ ክፍለ ግዛቶች በሚገኙ አብያተ ክርስቲያን ተመሳሳይ ችግር እየተከሰተ ስለመሆኑ ሪፖርት እየደረሳቸው እንደሆነ ገልጸው ማህበረሰቡ ብርቱ ጥንቃቄ እንዲያደርግ አሳስበዋል። የኪዳነ ምህረት ቤተክርስቲያን ምክትል አስተዳዳሪንና አቡነ ፋኑኤልን ያነጋገራቸው ደረጀ ደስታ የሚከተለውን ዘግቧል።
የጤና መምሪያው ማሳሰቢያ በወጣ ሁለተኛው ቀን እሁድ ነሐሴ 22 ቀን ሁኔታውን ለማጣራት ወደ ኪዳነ ምህረት ቤተክርስቲያን አምርቼ ነበር። እንደ ወትሮው እሁድ ያውም በኪዳነ ምህረት በዓል ማግስት ቢሆን ኖሮ አነስተኛው የኪዳነ ምህረት ቤተክርስቲያን ግቢ በሰው የተሞላ መሆኑን መገመት ይቻላል። አሁን ግን ሁሉ ነገር ተዘጋግቶ በግቢው የሚታዩት ሰዎች ከሁለትና ሶስት አይበልጡም። ለብቻቸው ከተቀመጡት መካከል የቤተክርስቲያኒቱን አገልጋይ መምህር ወሰን ማመጫን አገኘኋቸው።
በሐመረኖ ኪዳነ ምህረት ቤተክርስቲያን መምህር ነኝ፣ አገልጋይ ነኝ። እውነት ነው የተፈጠሩ ችግሮች አሉ። ለዚህም ቤተክርስቲያናችን ሐመረኖ ኪዳነ ምህረት 5 ወር በሙሉ በመጠንቀቅ ተጠንቅቀን አገልግሎት ሳናቋርጥ ለህብረተሰቡም ጥንቃቄ አድርገው እንዲገለገሉ በማድረግ እኛም ማገልገያዎች ራሳችንን በመጠበቅና በማስተበቅ በማገልገል ላይ እንገኝ ነበር። ነገር ግን አሁን በ14 አካባቢ ይመስለኛል ቀኑ አንዳንድ ህመም አብረንም እናገለግላቸው ካህናት አባቶቻችንም ላይ እንዲሁም እሚራዱን ህዝቡ መመናኑ አንዳንድ መመናኖች ገብተው ስለነበረ ሰዓታት እየቆምን የመቤታችን ክብረ በዓል በመናከብርበት ጊዜ በዚህ ጊዜ ህመም ታየ። ህመም ደግሞ ሲታይ ወደ ህክምና ይሄዱ ባልደረቦቻችን አሉ። ይሄ ነገር ታየ በሽታው በእኛ ውስጥ ታይቷል የመጥፎ በሽታ ኮሮና የሚባለው ሲሉን ወዲያውኑ ምንድነው ያደረግነው ቤተክርስቲያኒቷን እኛው ራሳችን ዘጋን። ውጭ ላይ ደግሞ ለሚመጡት የውጭውንም በር ዘግተን አየለም ትንሽ ቀን ቤተክርስቲያኒቱን አጽድተን ለሚመለከተው አካል አሳውቀን ከዚያ በኋላ ደግሞ ቤተክርስቲያኒቷ አገልግሎት ተሰጣለች በሚለው በዚህ ተስማምተን ቤተክርስቲያኒቱን ዘግተናል። እንደሚባለው በየሚዲያው እንደሚናፈሰው ፖሊስ ቆሞ መንግስት ዘግቶታል ምንም አይነት እንደዚህ አይነት ነገር የለም።
በቅርቡ ከኢትዮጵያ ተመልሰዋል የተባሉት የቤተክርስቲያኒቱ ዋና አስተዳዳሪ ቆሞስ መላከ ኪዳን አባት አደሰ ታመው ሆስፒታል ተኝተው የሰነበቱ መሆኑን የተነገረ ቢሆንም ትናንት ሰኞ ከሆስፒታል አገግመው መውጣታቸውን ገና በማገገም ላይ ስላሉ እረፍት ስለሚያስፈልጋቸው ማነጋገር እንደማይቻልና ምክትላቸውን አቶ አወቀ ኃይሌን እንዳነጋግር ተነገረኝ። የደብሩን ሐላፊ እናነጋግራለን ብለን ተስፋ አድርገን ነበር ሳቸው ሆስፒታል ነበሩ በሚል ልናገኛቸው አልቻልንም። አሁን በዚህ ምክንያት ነው ሰውን ማነጋግሮት ሳቸው ዛሬ መውጣታቸውን ሰምተናል። ለከነሱ በምን ምክንያት ነበር ሆስፒታል የገቡት?
እኛ ምንም ማሞኛል ብለው ነው ብርድ ብርድ አለኝ ብለው ሄዱ። እዛ ቀረሙ። አሁን ተሽለኝ ደወልንላቸው። አሁን ተሽለኛል ብለው መጣው እዛው ሆስፒታል።
ከዚህ ከኮሮናው ጋር የተያዘ ነው
እንግዲህ ይሄንን በግልጽ እናቀው ነገር የለም። ግን ያው እንደዚሁ ብርድ ብርድ አለኝ ከውጭ ስመጣ አውሮፕላን ላይ ብርድ መታኝ ብሎ ነው እንግሊዘኛ የተነገረ ነው ነው። ከዛ በኋላ ያው አመማቸው ወደ ሆስፒታል ሄዱ። እዛው ከርማው አሁን ወጥ
ቤተክርስቲያን መጣው ነበር ወይስ በዛው ነው ሄዱት?
መጣው ነበር ቤተክርስቲያን ሆኖ ነው እንግዲህ እዛ አንድ 3 4 ቀን አድረው ነው ወደ ታመሙ ሆስፒታል ሄዱ።
ምን ያህል ሰው እንደታመመ ምን ያህል ሰው በዚህ ቫይረስ?
አዎ ከቤተ ክርስቲያኑ የምናውቀው አንድ 4 ሰው ነው። ሰዎች በግድ 4 ሰዎች በግድ መያዛቸውን ፖዚቲቭ መሆናቸውን እንትን ብለናል። ግን 40 እያለ ያወራሉ ግን አይደለም ትክክላል። ቤተ ክርስቲያኑ አገልጋዮቹ በሙሉ 4 ሰዎች ነው። ከአገልጋዮቹ
ስንት አገልጋዮች ነው ያሏችሁ?
እንግዲህ የሰበካ ጉባኤ ነው እዛ የሚሰሩት አንድ 4 ናቸው እና 5 አሉ። ሌሎች ደግሞ የሰበካ ጉባኤዎች ውስጥ ያሉ አብረን እየሄድን እዛው እንትን የምንለውላችንም።
ከአምስቱ አራቱ የተያዙት ማለት ነው?
ከአምስቱ አራቱን ነው የሰማነው። እንግዲህ እስካሁን ያለባቸው ተብሎ በእንትን የተባለው 4 ሰዎች ነው እኛ የምናውቀው።
ከምዕመንስ ምን ያህል እናንተ የምታውቋቸው ምን ያህል ይሆናሉ?
ምዕመን እኛ የምናውቀው የለም እና እኛ ምንም ቀሌ ነው ብለን ምንትን የምንለው የለም። ይመጣል ይሄዳል። እኛ የምናውቀው ምዕመኖችንም አናውቃቸው። ማንም ነው መጥቶ ቤተክርስቲያን ተሳልሞ ይሄዳል። ይህን ከሰማን በኋላ እኛ ግን ዘጋን።
የአሌክዛንድሪያ የጤና ቢሮ ያወጣው ማስታወቂያ አይተውታል?
ከዛ አይቻለሁ። ከዛ በፊት እኛም መጥተው አማክረው ነው እንትን ያለ የጤና ጥበቃው መጥቶ አነጋግረውኛል። ሁኔታውን ተነጋገርን። ምንድንሆን እንትን እንደዚህ እንደዚህ እናደርጋለን ብለው ነግረውኝ የሚያወጡትንም መግለጫ በዚህ በዚህ መጀመሪያ ወረቀት እንስጣችሁና አድሉ አሉን። አይ እናንተው ብታደርጉት ይሻላል ብለናቸው እነሱ ነገሩን ምን እንደብለው እንደሚያወጡ ያወጡትን በዛ በእንትን ላይ ያወጡት። ጤንነት ስንል እንትን ማድረግ አለብን በሚል
እናንተ እንዲዘጋ ከወሰናችሁ በኋላ ነው ማለት ነው ይሄ የሆነው?
ከተዘጋ ነው የመጡት። አዎ ወዲያው ይሄን ነገር እንደሰማን ዘጋ ነው።
በስንት ቀን ልዩነት መጡ እነሱ?
3ኛው በ4ኛው ቀን ነው የመጡት። የደወሉልኝ መተው መዛው እንትን ያደረኩት
እንጂ ቤተክርስቲያኑ ድረስ መጥቶ ይዘጋ ያለ የወሰደባችሁ ያዘጋችሁ ኃይል
ነው? ማንም ዝም ብሎ በፌስቡክ ቤተክርስቲያኑ እንትን ስለሆነ መንግስት ዘግቶታል የሚያደርጉት እዛ የውሸት እንትን ነው እሱ የተደረገው ትክክል አይደለም። እነሱ መጥተው አነጋገሩ እንደዚህ እናደርጋለን። ሌላ ፌስቡክ ነው ያንን ያወራው። የእነሱ በመግለጫው ላይ አውጥተውታል ከእኛ ጋር የተነጋገሩትን እንትን። ቤተክርስቲያኑ ሰው አይገባም ነበረ። ከዛ በኋላ ይህን ከሰማን በኋላ ችግሩን ማንም እንዳይገባ ብለን ለሰው ደህንነት ስንል ዘጋ ነው። ከዛ በኋላ ደግሞ አቡነ ፋኖኤልም ለእሳቸውም ነገን ሁኔታውን አስረዳናቸው። ከተረዱ በኋላ ያንን እኔ በእንትን አወጣዋለሁ አሉ። አወጣዋለሁ እንዲያወጡ እንትን አደረጉ።
የአብያተ ክርስቲያናቱ የበላይና የዋሽንግተንና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል በቤተ ክርስቲያኑ የተከሰተውን አጠቃላይ ሁኔታ እንደሚከተለው ገልጸዋል።
እና በዛው ተያይዞ በሙሉ ካህናቱ ያው ሁሉም ኳራንቲ ስለገቡ ያው ጠቅላላ ሌላ የሚተከም አገልግሎት ስለሌለ ያው አገልግሎት ተቋርጧል። ከሰበካ ጉባኤ ደግሞ ሁለት ተይዘዋል። ምግብ የሚያበስሉ ደግሞ ለካህናቱ ከነበሩ ሁለት የተያዙ እንዳሉ ነው የነገሩኝ። እግዚአብሔር እንግዲህ ነፍሷን ይማር። በዛሬው ዕለት አንዷ በጽኑ ታካሚ ክፍል የነበረች አርፋለች ብለው ጧት ደውለውልኛል። እንግዲህ በመመናኑ በኩል ያው ሁሉም በየቤቱ ኳራንቲን እንዲሆን ስለታዘዘ ምን ያህል ሰው እንደተጎዳ ሆስፒታል ምን ያህል እንዳለ መረጃ የለኝም። እነሱም ጠይቂያቸው እኛ ያው የራሳችንን ሰራተኞቹን እንጂ ህዝቡን ምርመራ አድርጉ ብለን ተናግረናል። ከዛ በኋላ እንዴት እንደሆኑ የያንዳም የመመለን ጉዳይ አልተከታተልንም። ሁላችንም ኳራንቲን ውስጥ ነው ያለነው ነው ያሉኝ። ግን በቤተ ክርስቲያኑ በኩል ይሄንን ይመስላል። በዚህ ምክንያት አገልግሎቱ ተቋርጧል ማለት ነው። እና በተለያዩ ቦታዎችም እየተከሰተ ነው። አሁን በዚህ ሰሞን እየሰማው ነው፣ ዛሬም እየሰማው ነው፣ ትላንትም ሰምቻለሁ። በተለያየ ስቴት በእኛም ብቻ ሳይሆን እንግዲህ ለኔ እንደተረዳሁት እንደገባኝ አንዱ ያው ትልቁ የጥንቃቄ ጉድለት ነው። ሁለተኛ በዚህ በጾመ ፍልሰታ ረጅም የሆነ የሌሊት አገልግሎት አለ እና ካህናቱ ብቻቸውን በተወሰነ ቁጥር ማገልገል ሲገባቸው አንዳንድ ቦታ ላይ ምእመናንም እንደዚህ ሰንበት ተማሪዎችም እየተቀላቀሉ ሌሊት ያድሩ እንደነበረ ሰዓታቱ ላይ መረጃ አለኝ። ስለዚህ ያ እንግዲህ በተዘጋ መስኮትና በር የታፈነ ስለሆነም ያው በቃለ እግዚአብሔርም በሚያገለግሉበት በሚያዜሙበት ጊዜም ያው ማስክ ስለማይኖር እንግዲህ በዚህ ምክንያት የተስፋፋ መሰለኝ። እንግዲህ ደህና ሰላም ከርመን አሁን ይሄ ነገር በየቦታው የተሰማው ከዛ አንጻር ነው ብዬ የራሴ ግምት አለኝና እንግዲህ ይሄንን ይመስላል። ዞሮ ዞሮ ለህዝቡ ጥንቃቄ ተደርጓል። ያው የአሌክዛንድሪያም የሚመለከተው የመንግስት ክፍል ያው በተወሰኑ ቀናት ቀኖቹን ጠቅሶ ያው መረጃ ይኖርሃል ሰው ኳራንቲን ያደርግ ራሱንና እንዲመረመር ምክር ተሰጥቷል። እንግዲህ እዚህ ላይ ነው ያለው ሁኔታ ማለት ነው ባጭሩ።
በወረርሽኙ ህይወታቸውን ያጡት የቤተክርስቲያኒቱ አገልጋይ ቤተሰቦች ትኩስ ሀዘን ላይ ስላሉ ምንም አይነት መግለጫ መስጠት እንደማይፈልጉ አንድ ቤተሰብ አባል ነግረውናል። ሟች በወጣትነት እድሜ ውስጥ ያሉና ከ10 አመት ያነሰ እድሜ ያለው አንድ ልጅ እንዳላቸውም ሰምተናል። ከአቡነ ፋኑኤል ጋር ያደረግነውን ውይይት በተከታዩ የኢትዮጵያውያን በአሜሪካ ዝግጅታችን እናቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
አመሰግናለሁ ደረጀ ለዘገባው። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። ከመሰናበቴ በፊት ዛሬ በስነፈለክ ታሪክ ውስጥ ልዩ ቀን ይመስላል። የዘመናዊው የስነፈለክ ወይም አስትሮኖሚ አባት ተብሎ የሚጠራው ጋሊሌዮ ጋሊሌ የመጀመሪያውን ቴሌስኮፑን ለቬነስ እንደራሴዎች ያሳየው ዛሬ ልክ የዛሬ 411 ዓመት ነበር። በታሪክ የመጀመሪያው ቴሌስኮፕ መሆኑ ነው። ጨረቃን ለመጀመሪያ ጊዜ ረገጠው ኔል አርምስትሮንግ ዛሬ የዛሬ 8 ዓመት በ82 ዓመት እድሜው አረፈ። ለሾን ኮነሪ አድናቂዎች ዛሬ 90 ዓመቱን ደፈነ። የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪዋ ብርሃን ኃይሉና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተ ነን። አብራችሁን ስለቆያችሁ ከልብ እናመሰግናለን። እባክዎ ራስዎን ከኮሮና ቫይረስ መጠበቅ ጨርሶ ለአፍታንኳ አይዘናጉ። ሰላም ጤና ይስጥልኝ። በደህና ደሩ። I'm gonna take you.
I'm